አድማጮቻችን አስተያየትና ጥያቄዎች ካላችሁ 0649175050 ላይ እንገኛለን። ማንኛቸውንም አስተያየቶች እንቀበላለን። እስቲ ወደ ሀገራችን መለስ እንበልና በአቶ መለስ ረፍት ላይ የተዘገበ ወይም ደግሞ የተጻፈ ጽሑፍ እናቀርብላችሁ። ያቶ መለስ ልፈት ስንብት ከፕሮፌሰር አለማየሁ ገብረ ማርያም የተጻፈ ነው። ምን ይላል? ከፕሮፌሰር አለማየሁ ትርጉም ከነጻነት ለሀገሬ። እስቲ ምንድነው በዛ ዙሪያ የጻፉት? ምንሳሉ ይሄንን አብረን እናዳምጠው። ምክንያቱም ያገራችንን እንግዲህ ሁኔታዎች ሁላችንም እየተከታተልን እንገኛለንና ከዚህ ከጣሊያኑ ጉዞ በኋላ በግድ ወደዛው ሄደን ደግሞ ያገራችንን ሁኔታ ማየት አለብን። እንግዲህ አቶ መለስ ዜናዊ ካረፉና ከተቀበሩ በህይወት ካልነበሩበት ዘመን እንግዲህ ጊዜ ጀምሮ እስካሁን ድረስ ከተቀበሩበት ጊዜ ድረስ ያሉት አንዳንድ በሀገሪቷ ሁኔታዎች አሉ። እንግዲህ ሁኔታዎቹን ሁላችንም እየተከታተልን የምንገኝ ይመስለኛል። ሁላችንንም ይመለከተናል እንግዲህ የሀገራችን ጉዳይ። ስለዚህ በሀገራችን ውስጥ ምንድን ነው የሚከናወነው? ምንስ እየተከናወነ ነው? እኛስ ምንድን ነው ያለብን ግዴታ? ምን ልናረግስ የሚገባው ምንድን ነው የሚለውን ሁሉ ልናስብበትና ልናመላልስበት ይገባል። ምክንያቱም ነጻ በሆነና ዲሞክራሲያዊ በሆነ ስርዓት ውስጥ ያለን እንደው ትንሽ አሁን እንደውም ሳስበው ዛሬ እኛ ከሳምንት ጀምረን ያው ዜናው እንግዲህ ኦገስት 11 ነው የአፊሌ ላይ ይሄ ነገር የተከፈተው። ከዛ ጊዜ ጀምሮ መልእክቶች ደርሰውናል፣ ሁኔታዎችንም ተከታትለናል። ምንም እንኳ በቦታው ላይ ባንገኝም ግን ነጻ በሆነ አገር ውስጥ ስለነበረ ለምሳሌ የሚሰማንን ምን ታደርጊው ነበር? እኔ ለምሳሌ ኃይል ቢኖረኝ ይሄን ነገር እንዳለ አወድመው ነበር ነው ያልኩትኝ። ግን አልታሰርኩም፣ ምንም የተደረኩት ነገር የለም። ምክንያቱም ይሄ የኔ ስሜትና የኔ ሀሳብ ነው። ለምን ለሚለው ማብራሪያ ሰጥቻለሁ። ምክንያቱም በሀገራችን ላይ በተፈጸመው በደልና ግፍ ይህ ሰው ክቡርነትን የሚገባው ሳይሆን እንደውም ሌላ ለዚህ የሚሰጥ ስም ካለ ስም ተሰጥቶት በቤቱ የሚቀመጥ እንጂ በሕዝብ አደባባይ ሊታይና እንደ ክብር ተደርጎ ተቆጥሮለት የሚቀመጥ ሰው አይደለም። ይወለድም እዛ ሀገር ምንም ችግር የለውም። በቦታው ተወልዷል፣ አድጓል፣ ህይወቱን አሳልፏል። ግን ያ አይደለም። ይሄ ሰው ከሀገሩ አልፎ በሀገራችን ላይ በደልና ግፍን አቁሟል። ስለዚህ ነው ሁላችንም በነጻነት ዲሞክራሲያዊ ያለበት ስርዓት ስለነበረ የምንናገረውና የምንከራከረው። ስለዚህ አገራችንም ዲሞክራሲያዊ የሆነ ስርዓት ኖሯት ሁላችንም የሚሰማንን ነገር እንድንናገርና ሀሳብ እንድንሰጥበት የሚያስፈልገው ብዬ አስባለሁኝ። ስለዚህ በዚህ ዙሪያ እንግዲህ አቶ መለስ ልፈት ስንብት ከፕሮፌሰር አለማየሁ ገብረ ማርያም ይላል። ከ275 ሳምንታት በላይ አንድም ሳምንት ሳላቋርጥ ረጃጅሞችና አስረጅዎች የሆኑ አስተያየቶች በመልካምና ጎጂ ጎኑም ጭምር በኢትዮጵያ ላይ ቁንጮ ባለስልጣን በነበረውና 20 ዓመታት ባሳለፈው ሰው ላይ ጽፍ ያለው መለስ ዜናዊ አልፏል። የሞቱት መንስኤ ግን በመንግስት ጥብቅ ሚስጥርነቱ እንደ ተቆለፈ ነው ያለው። መለስ ስለፈጸመውና ስላመለጠው ጉዳይ በህይወት ዘመኑ እያለ በብቃት ያነሳሁት ስለሆነ አሁን ከህልፈቱ በኋላ ብዙም የምለው የለኝም። ህልፈተ ሞቱ ያሳዘነኛል። ምክንያቱም ጆን ዶን እንዳለው የማንም ሰው ሞት ያሳንሰኛል። ምክንያቱም እኔም ቁጥሬ ከሰባውያን ጋር ነውና ሞት ለሁላችንም በኩል መንገድ መጪ ነው። ሲመጣም ሁላችንንም በኩል ደረጃ ያስቀምጠናል። እንደ ሀቀኛ የሰባዊ መብት ተሟጋች የለየለት ፈራጭ ቆራጭ ባለስልጣን ቢሞትም ያሳዝነኛል። ምክንያቱም በሰባዊ መብት ጉዳይ በፍትህ ሚዛናዊነት ላይ በኩልነት ላይና በመሳሰሉት ላይ ሲጓደሉ ለሙግት በመሰለፌ ነው። መለስን የምሰናበተው በሐዘን ወይም በክስ ሳይሆን ይልቅስ ያመለጠን እድል በማሰብና የወደፊት ተስፋን በመመኘት ነው። የወደፊት ኢትዮጵያን ህልውና ግንባር ቀደም በማድረግ ነው። መለስ ዜናዊ እድል እጣ ያወጣችለት ሰው ነበር። በኢትዮጵያ ላይ እጣ ፈንታን ታሪካዊ ሚና እንዲጫወት መርጦት ነበር። ለ17 ዓመታት ሀገራችንን ህዝቦቹን ለግፍና ለመከራ ለስቃይ ዳርጎት የነበረውን ወታደራዊ አገዛዝ ታግሎ ያሸነፈው ጎራ አባል ነበር። መለስ በድል ወቅት ዲሞክራሲን በሀገሪቱ ለማክበርና ልማትን ለመዘርጋት ቃል ገብቶ የነበረ ቢሆንም አመታት ተቆጥሮ ባለፉ ቁጥር የተገባው ቃል መፍረስ እንዲሁም እያለፈና እየተካሄደ ነበር። መለስ በዚህ ወቅት ከመልካም ግብርና ጋር ከማከባበር ባህል ጋር ጨርሶ በመለያየት የባሰ ጨቋኝ፣ የከፋ ፈላጭ ቆራጭ፣ የለየለት ከፋፋይ ጭርሱኑ ሐሳብ ላለመቀበልና እኔ ብቻ ስሙኝ እኔ ብቻ ተቀበሉ ማለትን አብሮ ካስወጣው ጨቋኝ አገዛዝ የባሰ የለየለት ዲክታተር ሆነ። በመጨረሻው የግዛት ዘመኑ ሀገሪቱን ወደ ፖሊሳዊ አስተዳደር በመለወጥ በሰላዮች የታጠረ መንግስት ፈጥሮ ዘመናዊ የዋጋው ጣሪያ መጠን ባጣ የቴክኖሎጂ ውጤት በመጠቀም ህዝቡን እረግጦ የሀገሪቱን ሀብት አሟጦ በባዶ ካዝና መግዛቱን ቀጠለ። የፕረስ ነጻነትን አፈነ። የሲቪል ሶሳይቲውን ላይፈታ ከረጨመ። ተቃዋሚዎችን በመላው ተስፋ በማስቆረጥ የትግል ሜዳውን በማጥበብ ብሎም በመዝጋት ሰነከለ። የፍርሃትና ጥላቻ ህብረተሰብ ውስጥ እንዲነክስና መተማመን እንዲጠፋ መረቡን ዘረጋ። ይህ ደግሞ በከተማዎች እፎት ሳይመለስ መለስ መፍራትንና ይቅርታ፣ ይህ ደግሞ በከተማዎች ብቻ ሳይሆን በሀገሪቱ ክልሎች በመላው ነበር። በ1991 ከጫካ ሲመጣ ይዞት የመጣውን የውጊያ ሳንጃውን ወደ አፎቱ ሳይመልስ መለስ መፈራትንና መጠላትን በአንድነት ተለባበሰ። መለስ በተቀናቃኞችና ነቃፊዎች ያልተወደደና ተቀባይነት የሌለው ሰው ነበር። ከአጃቢዎቹና በጥቅም ገዝቶ ከሚያሽከረክራቸው ዘንድ ግን መለስ እንደ አምላክ ቅዱስ ቅዱስ የሚባል አመራሩን ከኔ የሌለሽ የሆነ የግድያ ፈናና ስራ ትእዛዙ የተባረከ ነው በማለት ያገዝፉት ነበር። በመጨረሻውም የግዛት ዘመኑ መለስ በፍጹም አምባገነን ስልጣን የሚገዛ በመሆኑ በስልጣኑ አላግባብ የሚጠቀም ጀብደኛ ሆኖ ነበር። ይሁንና ስልጣኑን ይበልጥ ለማጠንከር ሲዳክር ተወዳዳሪ የሌለው በሌሎችም ሀገራት እንደ ምሳሌ በመጠቀስ አርያ ሊሆን የሚችልበት እድል ጋር ተላለፈ። ባለፉት 21 ዓመታት ተስፋ ከተጣለበት ዲሞክራሲያዊ አስተዳዳሪ ሊሆን ከመቻል ይልቅ ወደ ለየለት ፈላጭ ቆራጭ ዲክታተርነት የገለበጠው መለስ ዜናዊ ማን ነበር? በሰብአዊ መብት ጥሰት ላይ የምንከሰውና የምንወቅሰው ወንጀለኛው የሰው ልጅ ጠላት የሚባለው ማን ነው? ሲኤንኤን በቅርቡ እንደገለጸው ባህሪው በሀገራችን የዲሞክራሲን መወለድ ያጨናገፈውና ለአፍሪካዊ ፖሊሲ ስርዓት አገዛዝ ተጠያቂ የሆነው ግለሰብ ማን ነው? ያንን ምስኪኖች ሀገር ለድህነት ለህዝቡን ለስደት ከመከራ ተጠያቂ ሆኖ የሚነሳውስ እሱ ብቻውን ነውን? ምናልባት ይህን ጥያቄ እንዴት በምን ሰበብ ይህ እስከ መለስ ህልፈት ድረስ ሲሞግተውና ስተቱን ነቅሶ ያወጣ ያሳየን ሰው አሁን ከሞት በኋላ ያነሰዋል እንዴት ነው ቢባል ይቻላል። ሆኖም ግን እነቱን መነገር ስላለበት ነው። ላለፉት 21 አመታት እኛንን መለስን ጉልበት የሰጠ ነው። እኛ ፈሪዎች ሆነን ነው እሱን ያጀገን ነው። የሱ የክፋት ሆነ የዘረኝነቱ አባሮች እኛው ነበር። እኛውን ለመመለስ በረሃባችን በችጋራችን ሰበብ ሆነን በሚሊዮን የሚቆጠሩ ዶላር እንዲያግበሰብስ ያደረግነውና ብክንነቱን ወንጀሉን ኢሰባዊነቱን እያስመዘገብን የሰባዊ መብት ጥሰቱን በማስረጃ እየደገፍን በማቅረብም በየአመቱ መሳሪያዎቹ ነበር። እኛ ስል እኛ የመለስ ፓርቲ አባላትና ተባባሪዎች ነን። የፍትህ መድረኩን የአዞ ፍርድ ቤት እንዲያደርገው እንዲያስር እንዲፈታ ከዚያም አልፎ 99.6 በመቶ ድል ገጠመኝ ሲል ሆ ብለን አጨብጭበን ማህተማችንን በመርገጫ አርጥበን የሁኔታውን የሰጠ ነው። እኛ ነን። በፖሊስነት በሰለላው መረብ በማገልገል በጦር ውስጥ በመሰለፍ ንጹሃን ዜጎችን እንዲረሽኑ ምላጭ የሳብን እኛ ነን። እኛው ምሁራን አይደለንም እንዴ መለስን ብቻውን እንዲሆንበትና እንዳሻው በመሰለው ሲያዝበት ምን አገባን ብለን ጎመን በጤናን መርጠን ልክ አይደለም ማለትን ያፈርነውና ለዓላማ መቆምን ችላ ያልነው። በብህሩ የዲሞክራሲ ጎዳና ለመጓዝ የተጀመረውን የተስፋ መንገድ እኛው ተቃሚዎች አይደለንም እንዴ? እርስ በርስ በመጣላትና ከሀገርና ከህዝብ ራሳችንንና የራሳችንን ከፍ ከፍ በማስቀደም በሚሊዮን የሚቆጠሩ ደጋፊዎችን እንድንመራው ኃላፊነት ሲጠለብን ሸብረክ ብለን ከንቱ ያደረግነው። እኛ በዲያስፖራው ያለን አይደለንም እንዴ? ዝምታን መርጠን ኃላፊነት የጥቂት ብለን የግብር ይውጣ አድርገነው ጩኸቱን እንዳንሰማ ጆሮአችንን ደፍነን እንዳንነጋገርበት አፋችንን ሸብበን ጥቂቱ ሲጮ ሲደክሙ ብዙዎቹ ገለል ብለን የህዝቡን ሞትና ስቃይ ያገለልነው። እኛ ግለሰቦች አይደለንም እንዴ? መለስ እንዳሻው ሲፈነጭተው ለማለት ብርታቱንና ፈቃደኝነቱን አጥተን ሀገርን ለደህነት ህዝባችንን ለችጋር ያጋፈጥነው። ማንኛችንም ከኃጢአት ንጹህ ነን ብለን እጃችንን ማጠብ አይቻለንም። መለስ አውቆ ሲሳሳት ለመናገር ሳንፈልግ ከችሮታው ለመቋደስ መርጠን ላለፉት 21 ዓመታት ዝም ያልነው በምንም መንገድ ከጠያቂነት መቼም ይሆን መቼም ልናመልጥ ከቶ አይቻለንም። ስለዚህም ለተፈጠረውና ለተከናወነው ሁሉ ጣታችንን ወደ መለስ እንቀስር፣ ሶስት ጣቶቻችንን ወደ ራሳችን ማመልከታችንን ልንዘጋው አይገባም። መለስ እጅጉን ሲበዛ ራስ ወዳድ የሆነ የስልጣን ጥመኛ ነበር። ያውም የስልጣን አንድ ጎን ብቻ ያወቀ ከእውነት ጋር ጭርሶ ያልተግባባ በመሆኑ እውነተኛ ሀቅ ከህዝብ ፍቃድ የሚገኝና ህግንም በተመለከተ መንገድ ብቻ የስልጣንን ትግባር ማካሄድ እንደሚቻል ጭርሶ አላወቀም ነበር። የመኖርና ያለመኖር ኃይል በእጁ የያዘ ሆኖ አጠቃቀሙ ላይ ግን ባለመኖር ላይ እንዲያደላ ያደረገ። ፖሊሱም፣ ዳኛውም፣ ከሳሹም፣ አቃቢውም፣ ፍትሁም፣ ፍርዱም፣ ስቃዩም፣ ሁለመናውም ራሱ መለስ ብቻ ነበር። መለስ ባለሙሉ ስልጣንነቱ የማይደፈር የማይገረሰስ ዘላለማዊ እንደሆነ አድርጎ አሳምኖ አጃጅሎት ነበር። ከድል ጋር የነበረው ታላቅ ቀጠሮ ሳተው። ባይልለት ነው እንጂ መለስ በኢትዮጵያ ሆነ በአፍሪካ ተወዳዳሪ የማይገኝለት መሪ ሊሆን ይችል ነበር። በታሪክ ያወቀናቸው በርካታዎቹ ዲክታተሮች ታላላቅ መሪዎች ነበሩ። ታላቅነታቸው የተገኘው በህዝቦቻቸው ላይ ባሳደሩት ተጽዕኖ ክፋት ነው። እንከን የሌላቸው መሪዎች ታላቅነት የሚያገኙት ህዝብ ይወዳቸዋልና ነው። የታላቅነታቸው ምንጭ በልባቸው ግልጽነት ርህራሄ ነው። ኔልሰን ማንዴላ ተወዳዳሪ የሌላቸው እንከን የማይገኝባቸው የተትረፈረፈ የህዝብ ፍቅር ያላቸው ተወዳጅ መሪ ናቸው። ዛሬ ማንዴላ የሰብአዊነት አርማ ሆነው ይታያሉ። ማንዴላን ለዚህ ያበቃው ስብዕናቸው፣ የንግግር ችሎታቸው፣ ያስተዳደር ብስለታቸውና አመራራቸው ሳይሆን እሳቢያቸውና ጭንቀታቸው፣ የሌት ቀን ጥረታቸው ስለ ህዝቦች በመሆኑና ስለ ስልጣን አለመጨነቃቸው ነው። ማንዴላ አንዲት ዘለላ የፍቅር ዘር ከልባቸው አውጥተው የዘር ጥላቻን መለያየት ቂም በቀልን ሊያጠፋ በሚችል መልካም ምግባርና ፈቃደኝነት መቻቻልና ትዕግስት ላይ በመትከላቸው ነው። ዓለም በደቡብ አፍሪካ በሚፈሰው የጥቁር ነጭ ደም መፍሰስ ሲዳላና ሲተርት ማንዴላ ጥቁር ነጭ ደቡብ አፍሪካውያን አንድ ላይ በማሰብ በእርቀ ሰላም ጠበል በማጥመቅ አንድነታቸውን መስርተውላቸዋል። ሰላም ብለው ሁሉንም ለሰላም አሰለፉ። ጥላቻን ከስሩ ነቅለው ጣሉና አስጣሉ። መለስ ከድል ጋር ቀጠሮ ነበረው። በማንዴላ ጫማ ውስጥ ሆኖ የግራቸውን ፈለግ በመከተል ታሪክ ሰርቶ ታሪከኛ ሊሆን ይችል ነበር። ጠንካራና አንድ ግንባር የፈጠሩ ኢትዮጵያውያንን ማጠናከርና እውነት የነበረውን መልሶ ማረጋገጥና የፈረሰውን መገንባት በቻለ ነበር። በብሔር ተራርቀው እንዲተያዩ ያደረጋቸው መልሶ ለማገናኘትና ለማዋሃድ ድልድዩን የመስራት አቅም ነበረው። እሱ ግን የዜጎችን መለያየትና በጎሪጥ መታየታቸውን መረጠ። ይህ ተጋጊጦና ቀለም ተቀባብቶ የተሰራው መንገድ ደግሞ ለህብረት ሳይሆን በተለያየ እርባና ቢስ ጎዳና የሚያስኬድ ሆነ። የሚገነባው ድልድይ ሆነ ድጥ የሞላበት ግድብም ገደብ የመገተው ሆኖ ለወጪ ሰዎች ለውጭ ሰዎች የሀገርን መሬት ቆራርሶ መቸርቸርን አስከተለ። ይህም በልማት ስም በቅንጥብጥ ሳንቲሞች አሳልፎ የተሰጠና የጠፋ ጠፍ መሬት ሆነ። መለስ ከድል ጋር ኢትዮጵያን ባንድነት ለመገንባት የነበረው ቀጠሮ አመለጠው። መለስ ከድል ጋር ቀጠሮውን ቢያከብር ኖሮ ምሳሌ ሊሆን የሚገባ መሪ ብቻ ሳይሆን በስራውም ሆነ በውጤቱ ሊጠቀም ይችል ነበር። ለቁጣ ፈጣን በሰሩ ለነበሩትም ቀንና ስሜት ያልነበረው ነበር። በ2008 ብርቱካን ሚደቅሳን ሲያስር ብርቱካንን ለመፍታት አንዳችም መግባባት የለም ጨርሶ አራት ነጥብ ያለቀ የደቀቀ የሞት ጉዳይ ነው። ብርቱካን አንዳችም ስህተት አልፈጸመችም ነበር። ባለም አቀፍ ውቅና ያላቸው ጋዜጠኞች ሰርካለም እስክንድር በሆነ ቤት ለተወለደው ከጊዜ በፊት ለመጣው ልጃቸው የማቆያ ማሰሪያ ተጠቃሚነት መከልከል ለሰብአዊነት እንደሌለው ጭፍን አመለካከት በገሃድ ያሳያል። ለአሜሪካን ዲፕሎማቶች ተቃዋሚውን ወገን ባለ በሌለ ኃይላችን አደቆስንላችሁ በማለት ገደብ የለሽ ፉከራውን ሲያሰማ ዋጋ ቢስነቱን አሳወቀ። ካካኪ ዘራፊ ልቅ ማለትን በስልጣን ላይ በነበረበት ማሳየቱ የበለጠ ጠቀሜታ ነበረው። ይልቅስ ቂም በቀልን መረጠ። መለስ የማንደላን ፈለግ በመከተል ተቃዋሚዎቹ ጋር በመስራት ጠላቶቹን ወዳጅ አድርጎ ሊያሳልፍ በቻለ ነበር። በዚህም እድል ሊፈጠርለት ከሚችለው ቀጠሮ ጋር ተለያየ። በቁሳቁስ ብቻ ሳይሆን በራስ መተማመን፣ በደህንነት፣ በግል ኢኮኖሚ ግንባታ፣ በዋስትናም ጭምር የኢትዮጵያን ህዝብ ከፍ ለማድረግ የሚያስችል እድል ላይ መለስ ቀጠሮ ነበረው። መለስ በኢኮኖሚ እድገትና በዲሞክራሲ በታሪክም በቲዮሪም ቀጥታ ግንኙነት የለም ብሎ ያምን ነበር። ህዝቡ መሰረታዊ መብቱ እየተገፈፈ ወደ ግጭት እየተመራ ግጭት ጦርነትን እንዲያስብ እየሆነ እንዴት ተደርጎ ነው ዘላቂነት ያለው እድገት የሚመጣው? የሰብአዊ መሰረቱ ክቡር ነው። ሆድን መሙላት ብቻ ያተኮረ ግን አይደለም። እርግጥ የተራበሰው ቁጡና ግልፍተኛ ነው። የዚያ የተራበሰው አላማ ግን ፍርፋሪ ማግኘት ብቻ ሳይሆን የህሊና ነጻነትና ክብሩን ማግኘት ነው። የድሆች ድሃ እና የቱጃሮች ቱጃር ከማንም በላይ ከምግብ አስቀድሞ ክብራቸውን ይናፍቃሉ። ከሩብ ዓመታት በፊት በሀገሪቱ የተከሰተው ረሃብ በተመለከተ ዘገባ ለማቅረብ በቦታው የተገኘው የምዕራብ ዓለም ጋዜጠኛ እንደዚያ በመሰለ ረሃብና ችጋር ውስጥ ያለው ህዝብ ለእድላ ቢሰለፍም ክብሩንና ኩራቱን እንደተላበሰ ነበር እንጂ እንደ ረሃቡ አስከፊነት በመንሰፍሰፍና በመሽቀዳደም ለእርዳታ ሲታገል አልታየም። ጋዜጠኛውን ያስገረመው በዚያን ወቅት አንዱ በሌላው ዜጋ ላይ ለሆዱ ሲል አንዱ ሌላውን በመግፋትና በመሽቀዳደም ማየት ባለመቻሉና ይልቅስ በመተሳሰብና በመከባበር አንዱ ሌላውን እያከበረ ማየቱ ነበር። ክብር ደግሞ በተለያየ ገጹ ይገለጻል። የመናገር ነጻነት፣ የማሰብ፣ በሃይማኖት እምነት የመሰባሰብ፣ ለጉዳቱ አቤት የሚልበት ከማንኛውም በበለጠ ደግሞ አንድን መንግስት ከመፍራት መላቀቅ። መለስ ግን በባዶ ብቻ ይኖራሉ ብሎ ያምን ነበር። መለስ ግን ሰው በዳቦ ብቻ ይኖራል ብሎ ያምን ነበር። በብቸኝነትም በግንብና በሞርታም አምኖ ነበር። በዚያንም ጊዜ የተስፋና የድል ቀጠሮውን ሳተ። መለስ ይቅርታ ባይና ታጋሽ አልነበረም። አልፎ አልፎ ለምህረት ፈቃደኝነቱን እንዳስፈላጊነት ሲጠቀምበት እንጂ ለይቅር እግዚአብሔር በሩን ከፍቶ አያውቅም። የሰጠውን ምህረትም ቢሆን እንደ መልሶ ማጥቂያ ጎራዴ ማርኳችሁ ባላችሁን አናት ይቅርታ ጎራዴ ማርኳችሁ ባላቸውን አናት ላይ በማውለብለብ ነበር። ዘወትርም እንደማራቸው ሁሉ መልሶ ደስ ባለውና ስሜቱ ባነሳሳው ወቅት ወደ ወጡበት ማጎሪያ ሲከታቸው እንደሚችል ያሳስብና ይፎክሬ ነበር ነው። ከመዋየት ይልቅ ግጭትን፣ ከመስማማት ይልቅ የራሱን ፍቃድ በመጫን ያምን ነበር። የምንጊዜውም ፍላጎቱ በማሸነፍ ላይ ስለነበር ጨዋታው ሁሉ በዜሮ ግጥሚያ ይከተተ ነበር። መለስ ከድል ጋር የነበረው ቀጠሮ አጣው። መለስ ጨርሶ የሰራውን ስህተት የማያምን ተፈጥሮ ነበረው። ስህተትን በማመንና ከስህተት መማር እንደሚችል ተገንዝቦ ታያውቅ። በሰራው ስህተት ይቅርታ በመጠየቅ ስህተቱን በማረም ማስተካከል መቻሉንም ይጠላዋል። በ2025 ዓመተ ምህረት ህይወታቸውን ያለፈውን 200 ሰላማዊና መፍታቸውን ጠያቂ ዜጎች ህልፈት በጥይትና ዳይ ቆሰሉት 800 የሚደርሱ ወገኖችን ሁኔታ በተመለከተ ሲጠየቅ የሰጠው አሳዛኝ መልስ በሞታቸው አዝናለሁ፣ ነገር ግን እነዚህ እኮ ሰላማዊ ሰልፈኞች አልነበሩ። ሰላማዊ የሆኑ ሰልፈኞች እኮ እጃቸውን ቦምብ አይወረውሩም። ለዚህም መልስ ራሱ ካዋቀረው አጣሪ ኮሚቴ የተሰጠው የምርመራ ውጤት እነዚህ ሰላማዊ ሰልፈኞች አንዳችም የጦር መሳሪያ ያልያዙ ባዶ እጃቸውን መብታቸውን ለማስከበር ይወጡ ናቸው የሚል ነበር። መለስ ሁኔታውን በተመለከተ ጊዜ ለማስረዳትም ሆነ ማቾቹን በተመለከተ ለቤተሰቡ ይቅርታ ስሜት እንኳን አላሳየም። በዚህ የተነሳ ነው እኔ ኮምበር ላይ ያለ መምህርነት ወደማይሰለችና የማያቋርጥ የሰብአዊ መብት ተሟጋችነት የተለወጥኩት። መለስ ዝውትር ልክ ነኝ ብሎ ያስባል፣ ባለሟሎቹንም ያሳምናል። ከስህተቱና ከግድፈቱ መማር እንደሚችል ጨርሶ ጋዜጠኛ ስለ ውጭ ጉዞ የተከተለውን ተቃውሞ በተመለከተ ሲመልስ በአንዳንድ ጉዳዮች ላይ ስህተት ፈጽመን ይሆናል፣ አዝናለሁ። ምናልባት ሰበቡ በሀገር ውስጥ ስለምናደርገው እንቅስቃሴ በአግባቡ ስላልገጠማቸው ለማስረዳት ጉድለት የመጣ ነው። እዚህ ላይ ከድል አጋጣሚ ጋር የነበረውን ቀጠሮ ሳተ። መለስ የህግን የበላይነት ቢያከብር ኖሮ የወጣለት መሪ ለመሆን ይችል ነበር። ደጋግሞ ህገ መንግስታችን እያለ ስለ ህግ የበላይነት ቢወተውትም አንድም ቀን ህገ መንግስቱን አክብሮ ለህግም የበላይነት ራሱን አስገዝቶ አያውቅ። ስለ ሰብአዊ መብት ጥሰት በዓለም አቀፍ ህብረተሰብ እንደ ተወቀሰ ራሱ ያወጣውን የሀገሪቱን ህገ መንግስት የሰብአዊ መብት ዘገባና ሌሎችም ዓለም አቀፍ የሰብአዊ መብት ተሟጋች የመለስን መንግስት ህጻጽ ነቅሰው በማውጣት ለእርማት ጥሪ ቢያሰሙም የመለስ ጆሮ ማግኘት ግን አልተቻለም። በዚህና በተመሳሳይ ሰበቦች መለስ ከጊዜ አጋጣሚ ድል ጋር የነበረውን ቀጠሮ አፋለሰ። መለስ የተግባር ሰው ነበር። ተግባርን ግን ከራይ ጋር አጋጨው። ስለ ኢትዮጵያ እድገት ይሰብካል። አንዳንድ ሰዎች ኢትዮጵያን ወደ ቀድሞ ልዕልናዋ ሊመልሳት ይፈልጋል ይላሉ። አንዳንዶች ደግሞ የራሱን አገልጋዮችና አምላኪዎች ጨምሮ ከሀገሪቱ ጋር ያለውን ትስስር ጨርሶ ማወቅ አልቻሉ። በ2007 የሚሊየን አከባበር ላይ በዚህ በአዲሱ ሚሊየን ንጋት ላይ አገራችን በዓለም ካሉ ድሆች አገር ግንባር ቀደም ናት ብሎ ነበር። በዚያ ወቅት ሲናገር ከሌላ 1000 ዓመት በኋላ ኢትዮጵያ 4ኛ ሚሊየን ለማክበር ሲሰባሰቡ 3ኛው ሚሊየን በኢትዮጵያ የጨለማ ወቅት መጨረሻ መጀመሪያ ነው ይላሉ ነበር ያለው። በሚያሳዝነው ግን ከሱ በፊት የነበሩት በርካታዎች እንደመለስ ሁሉ ብለው ነበር፣ ግን ሲሳካ አልታየም እንጂ። በበርሊን ከሸባቸው በሮምም ከአንድ ምዕት ዓመት ተኩል በፊት ሳይሆን ቀረ። በትሪፖሊና በባግዳድም እንዲሁ መንገድ ቢሰሩም ግንባት ቢያካሄዱም ግድብ ቢገድቡም ጦር ሰብቀው ጦርነት ቢያካሄዱም ሁሉም ተጠራርገው ወደ ቆሻሻ መጣያ ቅርጫት ነው የወደቁት። ከመጻኢ እድል ጋር የኛ ቀጠሮ። እኛ የአሁኑ ዘመን ነዋሪዎች ከመጻኢ እድላችን ጋር አዲስ ቀጠሮ አለን። ቀጠሯችን ከማክበራችን አስቀድሞ ግና መለስ ካተረፈልን ደጋግ ችሮታው ጋር ፊት ለፊት ተገናኝተን መስማማት ኖሮብናል። እውነትም መለስ ያደረጋቸው ተግባራት ሁሉ ብቻውን የፈጸማቸው አለመሆናቸውን ማመን አለብን። በመለስና ስህተቶች ስህተት ከማለታችን በፊት የራሳችን ስህተቶች ድክመቶች ተቀብለን ማመን ይገባናል። የመለስን ስህተቶች በመኮነን ብቻ የትም አንደርስም። ያን ማድረግ የሚያመጣው ተመልሶ ወደ ጠሉት መግባባት ብቻ ነው። ባለፈው ስህተትና መዥክ የወደፊት ሂደታችንን መቃብር ውስጥ ሆኖ መለስ እንዲቀይስልን የምንመኘው ነው የሚያደርገን። ላለፉት 21 ዓመታት የታዩት ድክመቶች በመንቀስ እየጣርን ወደፊት መሄድን፣ ቁስላችንን ማጥገግ፣ ከፍርሃታችን መላቀቅን፣ ቅራኔዎች ማስታረቅን መማር የግድ ነው። ታሪክ እያነሱ ጥላቻን መጫር ዋጋ የለውም። ፍቅርን ለማነጽ መጣር አለብን። ከእያንዳንዳችን ለእያንዳንዳችን ፍቅርንና መተሳሰብን መሰጣጣት መማር ይገባናል። አሁን እንግዲህ መለስ የለምና ሁላችንም የማንዴላን ጫማ ተጫምተን አቅማችንን አሰባስበንና አጠናክረን ኢትዮጵያችንን በጠነከረ መሰረት ላይ የህግ የበላይነትን ለመገንባት መቆም አለብን። ያለፈ ጥላቻን ማንቆሩ ዋጋቢስ ነው። አሁን ያለውን የሚቀርብልንን ጥያቄ ግልጽ ነው። እኛም ከመጻይ ድላችን ጋር ያለንን ቀጠሮ እናፈልሰው ይሆን? በዚህ አመት መጀመሪያ ላይ ከፈላጭ ቆራጭ ስርዓት ወደ ዲሞክራሲ የማይቀይር ሽግግር በሚል መነሻ ስጽፍ ነበር። በዚህ ሽግግር ወቅት ሊደረግ ስለሚችለው ሂደት አማራጮችም ተቃቅሻለሁ። ዛሬ ደግሞ ያንድ ሰው በላይነት ፈላጭ ቆራጭ ዲክታተራዊ አገዛዝ አክትሟል። ወደ ዲሞክራሲ የሚደረገውን ሽግግር ፍጻሜ ለማድረስ ለመጻኢ ድላችንም ቀጠሮ ለማክበር ብሔራዊ የሰላማዊ የመግባባት ድርድር መጀመር ተገቢ ነው። ይህንን ለመጀመር ቅድሚያ የሚሰጠው ያላንዳች ቅድመ ሁኔታ ሁሉንም የፖለቲካ እስረኞች መፍታትና በዚያም አሳሪና ተብታቢ የሆነውን የጸረ ሽብርተኝነት አዋጅ የተባለውን ደግሞ በማየት ቦታውን ማስለቀቅ ቅንባር ቀደም ተግባር ሊሆን አማራጭ የለው። ወደ መልካም አስተዳደርና ዲሞክራሲ ጎዳና ባለፉት ጥቂት አመታት የመለስን ጠንካራና ደካማ ጎኖች በማንሳት አስተያየቴን ሰጥቻለሁ። በግሌ ከመለስ ጋር አንዳችም ችግር የለኝም። ተገናኝተን ተዋውቀንም አናውቅም። የሱም ፖለቲካ ሂደት ንግግሮች ግን ተከታትያለሁ አጥንቻለሁ። የኔ ትኩረት ሰብአዊ መብትን ያስቀደመ በመሆኑ በማንኛውም ነገር ከሱ ጋር አለመስማማትን ስመርጥ በቅድሚያ የሰብአዊ መብት የማክበር ግዴታ መወጣት እንዳለበት ስላመንኩ ነው። የኔ አንዲት ሰበቤ በኢትዮጵያ የሰብአዊ መብት መከበር ነው። በ2005 በተካሄደው ምርጫ ማግስት በንጹሃን ዜጎች ላይ መብታችንን ለማስፈ ከበር ባዶ እጃቸውን ህገ መንግስቱን አክብረው በወጡት ላይ በተተኮሰው ጭፍጨፋ ሳቢያ ነው በኢትዮጵያ ሰብአዊ መብት ላይ ትኩረት አድርጌ መንቀሳቀስ የጀመርኩት። እኔ ቆራጤ ሰብአዊ መብት ተሟጋች ነኝ። ይህም ወንጀል ነው የሚባል ከሆነ እኔም ወንጀለኛ ለመሆን በኩራት ዝግጁ ነኝ። መለስ ከመጻይ እድል ጋር እንደ ጀግና ኖሮ እንደ ጀግና ለማለፍ ሀገሪቱን በመላ መቀበሪያው ለማድረግ ቆጥሮ ነበር ብዬም አላምንም። የታላቅ ስራዎች ታሪክ ለእልና በእብነ በረድ ላይ ሳይሆን በሀገሩ ሰዎች በሴቱም በወንዱም ልብ ውስጥ ሊቀረጽለት ይችል ነበር። እኔ ግን እንደ ሰብአዊ መብት ተሟጋች የመለስ ለእልና የማስበው በ2005 ዓመተ ምህረት ከተፈጠረው ጭፍጨፋ ጋር በማያያዝ በመቶ ሺህ የሚቆጠሩ ንጹሃን የፖለቲካ እስረኞች የሚታጎሩበትን ወህኒ ቤት የፖለቲካ መገልገያ የሆኑትን ችሎቶች እና የህግ የበላይነት የተደፈረበትን ሁኔታ ከግንዛቤ በማስገባት ነው። መለስ በ2007 ካልጂዛራ ጋር ባደረገው ቃለ ምልልስ ተስፋውን ሊያደርግ የሚፈቅደውን ግን ጨርሶ ያልተሞከረውንና እንዲሁም በቃለ ምልልስ ብቻ ተሰምቶ የተቋጨውን ሐሳቡን ሰምቼ ነበር። በዚህ አባባሉ ኢትዮጵያና ኢትዮጵያውያን ከመከራና ከፍትህ ጦት ከዲሞክራሲ አፈና ተጠያቂነት ተግባራዊ ከማድረግ አቋያ የተስፋ ብልጭታ እንዳለው ተናግሮ ነበር። ያን ግን ነበር ብቻ ሆኖ ቀረ እንጂ አንዱም አልተሳካም። ተስፋዬ ነው ብሎ ያነሳቸው ነጥቦች በተግባር ቢተረጎሙ ኖሮ ታላቅ እድገት እናይበት፣ ነጻነት የምናይበት፣ የምንመሰክርበት ራዕይ ነበር። ያ መለስ ያለው የወደፊት ተስፋ አሁን ነው። የሱን ሳይቋጭ የቀረው የራዩን መተግበር ያለብን አሁን ነው። መልካም አስተዳደርና ዲሞክራሲ በተግባር ማሳየት የሱን ያልተቆጨ ተስፋ ግብ ማድረስ ነው። ይህንን የመለስን ችርታ ተተኪ ባለስልጣኖች በግልጽ አምነው ጋሃድ አውጥተው የመለስን ያመራር ብቃት የማሳየት የመዘከር ሊያደርጉት ተገቢ ነው። እኔ ያንን አልጠበቅኩም አላሰብኩም ነበር፣ ግን አሁን በግዳዩ አልቆጭም። ሆኖም ግን በጊዜው መጨረሻ ላይ መሆኑን ማረጋገጫ ማሰማቱ ተገቢ ነው ብዬ አምናለሁ። ሌሎች ሰዎች መለስን በራይ መሪ ታሪክ የማይዘነጋው አፍሪካዊ መሪ በማለት የህይወት ታሪኩን አጀግነውና አሳምረው ይጽፉታል። እኔ ግን ሼክስፒር ከጁልየስ ቄሳር ጽሑፍ ጋር ተውሼ በዚህ አሰናብተዋለሁ። ሰዎች አንዳንድ ጊዜ የራሳቸው መጨረሻ እድል ባለቤቶች ናቸው። ውድ መለስ፣ የኛ ህልውና በከዋክብቶች ላይ አይደለም፣ በራሳችን እንጂ እኛ ታዛጆች ነን። ስለዚህ ወዳጆች ኢትዮጵያውያን፣ የሀገሬ ወዳጆችና ሴቶች ጆሮአችሁን አውሱኝ። አሁን ወቅቱ መለስን መቀበሪያ እንጂ ማመስገኛ አይደለም። ሰዎች ራሳቸውን እኩይ ተግባራት ከዋላቸው ይቀራሉ። መልካሞች ግን ካጥንታቸው ጋር መቃብር ይወርዳሉ። ለመለስም እንዲሁ ይሁን ይላሉ ጸሐፊው። በአማርኛ ተተርጉሞ የቀረበው ነው ይጀላችሁ የቀረብኩት። እንግዲህ ሁላችንም በአገራችን ጉዳይ ላይ የሚመስለንን ሁሉ ማድረግ ግድ ይለናል። እስቲ ይሄንን ሙዚቃ እናዳምጣ አብረን።
አስኪቶን ዲያሳመረሽ ያገቦሻል ይፈቱሻል ሀገሬ
እንግዲህ ሌላ በዚሁ በአገራችን ዙሪያ የኢትዮጵያ ህገ መንግስት ስለ ጋዜጠኝነት ምን ይላል? ሌሎች ተዛማች ህጎችስ ይላል? የኢትዮጵያ የመገናኛ ብዙሃን እነርሱ የሚገዙትን ልዩ ልዩ ያገሪቱ ህጎች ሁነኛ የህግ መሻሻዎችና የፖሊስ ለውጦችን ከሚሹ አበይት ጉዳዮች ውስጥ ናቸው ሲሉ የተለያዩ ወገኖች እየተነጋገሩ ነው። ስለዚህ እስቲ ቪኦኤ በዚህ ዙሪያ የዘገበውን አብረን እንድናዳምጥ ነው እንግዲህ የምጋብዛችሁ።
አቶ ሙልጌታ የመገናኛ ብዙሃንን የሚመለከቱ ዋና ዋና ህጎች መሰረታዊ ዓላማና ጠቀሜታ በመረዳት ምንጀምር? የመገናኛ ብዙሃን ስራና ውጤቱ ከአንድ በላይ ተዋናዮች ያሉበት መስክ እንደመሆኑ እነኚህ ህጎች የሚቀረጹበት ዓላማ ምንድነው ከሚለው ብንነሳ በዋናነት የማንም መብት ለማስጠበቅ ነው አንድ የመገናኛ ብዙሃንን የሚመለከት ህግ የሚደነገገው ወይም የሚቀረጸው።
በታሪክ የፕሬስ ነጻነት ተብሎ መነገር ሲጀምር ነጻነት ከማን ነው ለስጠይቅ አመንግስ ነበር። ምክንያቱም ቀድሚያ ሳንሱር የሚባል ነገር ነበር ያኔ። የመጀመሪያ ትግሉ ፕሬስ ነጻ ለመውጣት ጸረ ሳንሱር ትግል ነበር የነበረው። ከዛ የወሰደው ይመስለኛል ስሙ ፍሪ ፕሬስ ሲባል ከሳንሱር ነጻ ያወጣ ፕሬስ ነው ማለት ነው።
የመንግስት ወይም የሌላ ስልጣን ያለው አካል ተጽዕኖ የማይደረግበት ነጻ መረጃ ከአንድ ወደ ሌላው በቀላሉ መሸጋገር የሚያስችል ሁኔታ ለመፍጠር ማለት ነው
ማለት ነው። እያደገ መጥተው ግን በአሁኑ ዘመን ተጨማሪ ነገሮች ተጨምረውበታል። ነጻነት ስትል ከመንግስት ብቻ ሳይሆን ከቢዝነስም ሊሆን ይችላል። ሚዲያው ላይ ተጽዕኖ ማድረግ የሚችሉ ከገንዘብ ጋር የተያያዘ እንቅስቃሴ የሚያደርጉ ሰዎች፣ ሌላው ከጋዜጠኛው ራሱ ሚዲያው ቻለ መጠን ከባያዝ እና ከጋዜጠኛ የግል ጥቅም ወይም ከጋዜጠኛ የሆነ አመለካከት እና ይሄ ሁሉ ነው እንግዲህ የሚያካትተው ነጻነት ስንል።
አቶ ሙልጌታ እነኚህን የህግ አወጣጥ ደንቦች ከመሰረታዊው የሰው ልጅ የመናገር ወይም ሀሳብን የመግለጽ መብቶች ጋር እናያይዝ። ምናልባት መሰረታቸው ወደ ቀደመው ሁኔታ የሚወስደን ከሆነ የሰው ልጆች መሰረታዊ መብትና የዓለም አቀፍ የሰብአዊ መብቶች ድንጋጌ አካል መሆኑን የሚያረጋግጠው የገነነ ስም ያለው አንቀጽ 19 ሁሉም ሀሳቡን የመግለጽ ችሎታውን ያለ ሌላ ጣልቃ ገብነት መግለጽ እንዲችል ሌሎች ከበሬታ እንዲሰጡት የሚጠይቅ ደንብ አለው። ይህ ከመንግስታት ፍላጎት ጋራ፣ መንግስታት የመገናኛ ብዙሃን ላይ ከሚያደርጉት ቁጥጥር ጋራ በአጠቃላይ እንዴት ነው የሚጣጣመው?
አዎ እንግዲህ እንደነው መብት ሲባል የመብት ባለቤት ህዝብ ነው። ዴሞክራሲያዊ ስርዓት አላቸው የሚባሉ ሀገሮች ያለው ሁኔታ ካየን ማለት ነው ሁሉም መብት የህዝብ ነው። ከዛ በኋላ ነው የህዝቡ እንደ ማህበረሰብ በሰላም መኖር እንዲችል ከመብቱ የሆነ ሸርፎ ወይም ቆርሶ መንግስት ለተባለ ኢንስቲትዩሽን ይሰጥና ያ መንግስት የተባለው ተቋም ደግሞ በተራው ስርዓትና ህግ ይፈጥርና ሰላማዊ ህይወቱን ተግባራዊ ያደርጋል ማለት ነው። ከመብት ተቆርጦ ለመንግስት ሲሰጥ መንግስት ስልጣን ጉልበት ይኖረዋል። ያ ጉልበት ምንድነው? መንግስት እንደ መሳሪያ ተጠቅሞ ህዝቡ ሰላማዊ ህይወት እንዲኖር የሚያስፈልገውን ሁኔታ ለመፍጠር የሚያስችለው ነው። አሁን ሁሌ በስልጣንና በመብት መካከል ግጭት የሚኖረው ለዚህ ነው። መንግስት በተፈጥሮ ሁሌ ስልጣን ይፈልጋል፣ ተጨማሪ ስልጣን። ግለሰብ ደግሞ በተፈጥሮ ሁሌ ተጨማሪ መብት ይፈልጋል። እና በእነዚህ መካከል ያለው ሚዛኑን የመጠበቅ ጉዳይ ነው። ስለዚህ መንግስት ይበልጥ ጉልበትና ስልጣን እንዲኖረው በፈለገ ቁጥር የግለሰቡን መብት መጋፋቱ አይቀርም። ግለሰቡ ደግሞ በተርታው ይበልጥ ነጻነት ሲፈልግ ያው መንግስትን መጫኑ አይቀርም ማለት ነው። ስለዚህ መንግስትን የፈጠረ ህዝብ ስለሆነ ህዝብ ሁሌ መንግስትን መቆጣጠር ይፈልጋል። ደግሞ እንደዛ ነው ፍልስፍና። መንግስት የህዝብ ተገዥ ስለሆነ የህዝቡን ነጻነት የማራመድ ስራ ነው እንጂ ሊኖረው የሚገባ የህዝብን ነጻነት የማፈን የመውሰድ የመቀነስ ስራ የለበትም። ግን በተፈጥሮ መንግስት የህዝቦችን ነጻነት የሚያራምድ ተቋም አይደለም። ዝንባሌው መብትን መቀነስ ስለሆነ በህዝቡና በመንግስት መካከል ያለው ውጥረት ነው እንግዲህ የፕሬስ ነጻነት የምል ነው። ለምንድን ነው የፕሬስ ነጻነት በጣም ጠቃሚ የሚባለው? ልክ እንዳልከው ቅድም ሰዎች ሀሳባቸውን የሚገልጹበት እንቅላት አለን። ይሄ በተፈጥሮ የተሰጠን ነገር እኔ ከአንተ ጋር እንድግባባበት ከአንተ ጋር አብሬ የሆነ ጥቅም ያለው ስራ እንድሰራበት እገለገልበታለሁ። ሰው የሚያደርገኝ ማሰቤና መናገር መቻሌ፣ እሱም መሰረት መንቀሳቀስና ህይወትን እኔ የፈለግኩት መንገድ የመምራት ችሎታ ነው እንግዲህ ሰው ያደረገኝ። ያ ከንግግርና ከሀሳብ ውጭ የሚቻል ወይም የሚታሰብ ነገር አይደለም። በዚህ ምክንያት የሚዲያ ነጻነት ወይም የፕሬስ ነጻነት አክቹዋሊ የሌሎቹ ነጻነቶች መሰረት ተደርጎ ነው የሚወሰደው። ሰው የማሰብ ነጻነት ከሌለው ሌላ ነጻነት የመኖር ነጻነት ራሱ ሊያስበው አይችልም። እንደ ሰው ሆኖ እና እንደ ሰው ሆነ እንድንኖር የሚዲያ ወይም የፕሬስ ነጻነት ሊኖረን ይገባል ማለት ነው። ይህን ያህል
እንግዲህ አድማጮቻችን፣ ይህንን ረዘም ያለ ሁለት ክፍል የያዘ ንግግር ነው ወይም ደግሞ ቃለ መጠይቅና መለልስ ነው። የኢትዮጵያ ህጎችንና በብዙሃኑ ላይ የሚደረገውን ነገር ሰፋ ባለ መልኩ ለማቅረብ እንግዲህ በሚቀጥለው ሳምንት እንመለስበታለን። ምክንያቱም ወደ አፊሌ ሁኔታዎችን በተመለከተ አንዳንድ ነገሮችን ማለት ስለሚገባን ፕሮግራማችንንም ከተወሰነ ደቂቃ በኋላ ማጠናቀቅ ስለሚገባን እስቲ ወደ እዚሁ እንደገና ሮማ ልመልሳችሁ።
Dunque siamo ancora ai microfoni di Radio Onda Rossa e questo è ancora il programma Alessandro Roma, la voce di Roma. Dunque così, tanto per ricordare insomma la questione con cui abbiamo cominciato il programma, e cioè la questione di Affile, dove è stato fatto questo disonorevole atto, questo monumento in onore di un criminale, il generale Graziani. Dunque, abbiamo già detto, vi ricordo la manifestazione, una delle prime ovviamente, che si terrà in loco, promossa proprio dalle organizzazioni locali e del territorio, le ad Affile, che sarà proprio il 22 settembre prossimo, che è sabato, e dal primo pomeriggio, e la manifestazione verrà insomma nel corso della manifestazione ci sarà la proiezione di un filmato, di un documentario che proprio insomma ci farà vedere insomma quello che gli italiani hanno commesso in Etiopia. E poi ci sarà l'esposizione di una mostra fotografica, sempre non solo insomma, che ci fa vedere i crimini commessi dai fascisti in Etiopia, l'uso dei gas e tutte queste cose atroci, ma anche ci testimonia di un'ardita resistenza da parte del popolo etiopico. Quindi l'appuntamento è per il 22 settembre, sabato, ad Affile. Come vi dicevo, l'inizio di una serie di iniziative che poi culminerà con una manifestazione grande, importante, al quale saranno invitati anche ospiti e organismi internazionali, e che si terrà circa a metà ottobre e del quale ovviamente vi terremo informati da questi microfoni. Ora, tanto per riassumere quello che è stato la prima riunione di sabato scorso ad Affile, che poi ha indetto appunto questa manifestazione per il 22 settembre, e ovviamente voglio ricordare soltanto che c'è stato veramente, abbiamo avuto un'accoglienza come comunità etiopica molto significativa e sensibile, e che erano presenti molti giovani di Affile dei paesi limitrofi, e c'era molto fervore, molto interesse e voglia di agire da parte loro. E poi anche un intervento vorrei sottolineare, che è proprio quello del rappresentante dell'Associazione dei Martiri delle Pratarelle, un'associazione che ricorda proprio i martiri e anche le imprese degli antifascisti proprio in quelle zone. E ci ha molto colpito perché ovviamente, oltre alla volontà che poi è diventata anche maggioritaria proprio nell'ambito dell'assemblea, che è quella proprio di demolire il monumento che è stato fatto, eventualmente di ricostruirne un altro a proprie spese, proprio fatto insomma senza incidere ovviamente nei costi per quanto riguarda finanziamenti della regione e altro, ma proprio dai volontari di tutte le associazioni del territorio, che si impegneranno poi oltre a demolirlo poi a ricostruirlo a costo zero, intitolandolo ovviamente ai martiri, a coloro che hanno fatto la resistenza in quella zona. E quello che ci ha colpito era anche la volontà di dedicarlo ai martiri, a coloro che hanno compiuto la resistenza contro il colonialismo italiano, quindi a noi come etiopi. Quindi è stata veramente un'occasione per dimostrare che la sensibilità di questi piccoli centri rispetto a questa situazione dell'aggressione dell'Italia fascista all'Etiopia è molto più grande delle istituzioni italiane, che avrebbero il dovere invece di non solo essere sensibili e solidali, ma anche di fare atti di riconoscenza verso quello che è avvenuto in Etiopia e quindi verso gli eroi della resistenza etiopica e tutti i martiri e le vittime che quell'infamia, insomma, del regime fascista ha portato in Etiopia. Ecco, quindi vi ricordo ancora una volta il nostro numero di telefono, che è lo 06 49 17 50, il numero di telefono della radio. Aspettiamo ancora di ricevere, insomma, vostre segnalazioni, suggerimenti e comunque soprattutto richieste di adesione, ma continueremo, insomma, continuerà la redazione di questa radio a sollecitare questa solidarietà e queste adesioni a questa campagna nel corso della settimana. Ora, proprio in conclusione del programma, ci sembrava importante leggervi quello che è il nostro il primo documento ufficiale che abbiamo prodotto, sia come associazione della comunità etiopica in Italia, sia come associazione Exodus Ethiopian Cultural Service, e sia come federazione dell'Assemblea Rastafari in Italia. Il documento è datato il 5 settembre 2012, ovviamente porta le firme del presidente delle organizzazioni Fari ed Exodus e della presidente dell'associazione della comunità etiopica in Italia. Ora vi do lettura di questo comunicato, che, insomma, è abbastanza breve, sebbene ci sia su questa cosa da, ovviamente, da fare altri documenti e da, comunque, da parlarne molto più a lungo. Quindi ovviamente il documento per ora si rivolge ai promotori delle iniziative di petizioni internazionali, di tutte le manifestazioni che si sono svolte a livello internazionale, ma ovviamente anche a tutte le persone di buona volontà sul territorio italiano. Carissimi promotori, fratelli e sorelle, sostenitori di questa petizione e di ogni altra iniziativa contro la dedica di un luogo di culto in onore del generale Rodolfo Graziani, uno dei più spietati criminali di guerra dell'Italia fascista. Le atrocità di cui si è reso responsabile durante tutto il secondo conflitto mondiale, in particolare in Etiopia e in Libia, sono ben documentate dagli storici e dalle testimonianze degli aggrediti e di molti reduci italiani, nonché dalle evidenze e anche dai documenti reperiti dai ricercatori. Il Graziani, tra l'altro, mai dimostrò pentimento o dubbio alcuno rispetto a queste sue abominazioni, né davanti a Dio né davanti agli uomini. A tal riguardo, tra i numerosi atti di spietatezza inaudita, citerò proprio le dichiarazioni del generale rispetto alla strage da lui ordinata di tutti i monaci e di chierici di Debra Libanos, la città conventuale per eccellenza della Chiesa Ortodossa d'Etiopia. Ricordo che più di 1200 monaci e chierici, alcuni ancora bambini, in quell'occasione furono trucidati. Graziani, dopo l'eccidio, non ha un solo ripensamento né dubbi. L'eccidio dei monaci e dei chierici è, per il viceré italiano, parole sue, un romano esempio di pronto, inflessibile rigore. È stato sicuramente opportuno e salutare. E poi, non è millanteria la mia rivendicare la completa responsabilità della tremenda lezione data al clero intero d'Etiopia con la chiusura del convento di Debre Libanos. Queste, lo ripeto, erano le parole, proprio le espressioni usate dal Graziani. Per quanto ci riguarda, da Rastafariani, figli spirituali del re d'Etiopia, sua maestà imperiale, Haile Selassie I, ed insieme ai figli di tutta l'Etiopia, abbiamo sconfitto queste forze della trasgressione, dell'aggressione, dell'oppressione e della menzogna già a suo tempo, sia appunto sconfiggendole militarmente, ma anche con gesti di misericordia e di perdono, e quindi non ricambiando addirittura il male subito con il male. A tal riguardo ricordiamo al mondo e a tutte le persone di buona volontà che, nonostante tutti gli atti atroci e disumani compiuti dagli italiani, la lunga serie di aggressioni, la guerra spietata, l'impiego sistematico delle armi chimiche, le esecuzioni sommarie e tutte le nefandezze dei generali e dell'esercito dell'Italia fascista, il nostro legittimo sovrano, capo della resistenza etiopica, e cioè Sua Maestà l'imperatore Haile Selassie I, il 5 maggio 1941, giorno della liberazione dell'Etiopia, tornato appunto nella sua capitale Addis Abeba, prima di accomiatarsi dalla folla in delirio per la gioia e la commozione, scusatemi, pronunciava Sua Maestà un lungo discorso, cogliendo l'occasione di invitare il suo popolo alla tolleranza e al perdono. Queste le parole di Sua Maestà. Poiché oggi è un giorno di felicità per tutti noi, dal momento che abbiamo battuto il nemico, rallegriamoci nello spirito di Cristo. Non ripagate dunque il male, non vi macchiate di atti di crudeltà, così come ha fatto fino all'ultimo istante il nostro avversario. State attenti a non macchiare il buon nome dell'Etiopia. Prenderemo le armi al nemico e lo lasceremo andare a casa per la stessa via dalla quale è venuto. E comunque, nonostante ciò, di fronte a questa becera e disumana iniziativa negatrice dell'olocausto etiope, dissacrante ed offensiva nei confronti dei nostri martiri e di tutte le persone di buona volontà, che è stata voluta, lo ricordo, dal sindaco di Affile e dai suoi sostenitori, e portata a termine nell'indifferenza generale da parte dei maggiori responsabili fra le autorità governative italiane, ovviamente rimaniamo sgomenti ed esprimiamo tutto il nostro sdegno. Non siamo forse in presenza, con questo atto concreto, di quel reato definito apologia del fascismo e quindi perseguibile a norma di legge? È esempio di civiltà, di umanità e di progresso recare offesa a centinaia di migliaia di vittime, uomini, donne, bambini, civili ed ecclesiastici, barbaramente uccisi, massacrati, bruciati vivi, avvelenati con i gas o giustiziati senza colpe, e ai loro cari, ed invece elogiare uno dei maggiori artefici e responsabili di tali atrocità contro altri esseri umani? È lecito plagiare e coinvolgere una comunità di persone oneste, inclini al perdono e di spirito cristiano e caritatevole, come gli abitanti dei nostri piccoli comuni, fra i quali Affile, con azioni e pronunciamenti che invece onorano gli assassini, gettando fango su un'intera cittadinanza? Che tipo di generazioni giovanili questo tipo di, tra virgolette, educazione produce? E quali danni contaminanti può costituire il suo esempio sul territorio nazionale? Oltre ai membri delle nostre organizzazioni, ogni essere umano di buona volontà ha chiara nella mente e nella propria coscienza la risposta a questi drammatici interrogativi. Ricordo in conclusione che il martirio al quale tutto il popolo etiope fu sottoposto da parte di Graziani, Badoglio, del loro capo il Duce, degli ufficiali e dei soldati giunti in Etiopia con l'intento di conquistare e sottomettere con qualsiasi mezzo, compreso lo sterminio delle sue genti, quella terra santa, ci è costato circa 1 milione di vittime e la devastazione del nostro paese, l'Etiopia. Le nostre organizzazioni, la Federazione dell'Assemblea Rastafari in Italia, l'Associazione della Comunità Etiopica in Italia e l'Associazione Exodus, Ethiopian Cultural Service, in piena collaborazione con gli organismi politici e le organizzazioni giovanili di Afile che si oppongono al monumento in onore alla Iena della Libia e al macellaio dell'Etiopia, si propongono di indire iniziative di protesta e di sensibilizzazione secondo le nostre forze e capacità. Di questo sarete informati adeguatamente ed ogni adesione, collaborazione, contributo e presenza fisica singola o collettiva sarà certamente benvenuta. Ribadendo quindi la nostra adesione alla vostra iniziativa di petizione popolare a nome di tutti i membri delle organizzazioni citate, auguriamo a voi tutti il buon esito del vostro impegno ed il successo. Confidando certamente con l'aiuto del Signore Onnipotente e Misericordioso nella vittoria definitiva del bene sul male e della giustizia sull'iniquità. È stato firmato appunto dai presidenti dell'associazione e terminerei proprio ricordando in poche frasi quello che è stato la tribolazione, il massacro, l'olocausto etiope, sempre ricordando le puntuali parole del nostro sovrano, Sua Maestà Imperiale Haile Selassie I, rispetto proprio, come vi dicevo, alla tragedia che l'Etiopia ha subito. Così si esprime il nostro sovrano. Ripensiamo con meraviglia e tristezza a tutto quel dolore, a tutto quel fervore. Ricordiamo in particolar modo quella donna che ci si è presentata durante l'ispezione che avevamo fatto in Ogaden, agli inizi della guerra. Ella portava alla cintura una cartucciera e stringeva in mano un fucile italiano. Erano le armi di colui che aveva ucciso suo marito davanti ai suoi occhi e che, poco dopo, si era scagliato su di lei sottoponendola a violenze. Ecco, tutta l'Etiopia era in